voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን መዲናዬ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይትድ ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት ባለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልዑክ ናቸው። ዝርዝሩን በዕለቱ አብረስ እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ማክሰኞ ህዳር 14 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮአችን ይዘን ቀርበናል። አስተናጋጃችኋለሁ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዕለቱ አብይ ዜና። አዲስ አበባ
እንደምናመሽታችኋል። የጂሃዲስት ጠንካራ ምሽግ በሆነው በሰሜናዊ ሲናይ ባህረ ገብ መሬት በሚገኝ ሆቴል ውስጥ ለደረሰውና አንድ ዳኛ፣ ሁለት የፖሊስ መኮንኖችና አንድ ሲቪል ለተገደሉበት የአጥፍቶ ጥፊ ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ኃላፊነቱን እንደሚወስድ ዛሬ ማክሰኞ አስታውቋል። ተጨማሪ 12 ሰዎችን ያቆሰለው ይህ ጥቃት የደረሰው ዳኞች የአገሪቱን ምክር ቤታዊ ምርጫ ለመታዘብ ከአንድ ቀን በፊት ቀድሞ በተገኙባት በኤል አሪሽ ስዊስ ኢን በተባለ ሆቴል ውስጥ መሆኑን ከካይሮ ተዘግቧል። በቅርቡ ኢየሩሳሌም ውስጥ የደረሰውን የፍልስጤማውያን ጥቃት ሽብርተኛነት ሲሉ ዛሬ ማክሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር የተገናኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ መፈረጃቸው ተሰማ። ኬሪ ሽብርተኛነትን ጨርሶ ለማስወገድ በሚቻልበት ሁኔታ ላይም ከነታንያሁ ጋር እንደሚወያዩ ተገልጧል። ኬሪ በእስራኤል ጉብኝታቸው ወቅት ይህ አይነቱ የሽብር ተግባር ትርጉም የለሽ ነው ሲሉም ከናታንያሁ ጋር አንስተው እንደሚወያዩ ተመልክቷል። በእስላማዊው አማጽያን ላይ ዘመቻው እንዲጠናከር ጥሪ የሚያደርጉትና ትብብርም የሚሹት የፈረንሳው ፕሬዚዳንት ፍራንሷ ኦላንድ ዛሬ ማክሰኞ ወዲህ ወደ ዩናይትድ ስቴትስ ማምራታቸው ተገልጧል። እናም ፕሬዚዳንት ኦላንድ ከዩናይትድ ስቴትስ አቻቸው ባራክ ኦባማ ጋር ይገናኛሉም ተብሏል። የፈረንሳዩ መሪ ኦላንድ ይህንኑ የትብብር ጥሪ በመያዝ ትናንት ሰኞ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ጋር የተወያዩ ሲሆን በዚህ ሳምንት ማብቂያ ገደማ ደግሞ ከሩሲያ፣ ከቻይና፣ ከጀርመንና ከኢጣሊያ መሪዎች ጋር እንደሚገናኙ ተገልጧል። ዋይት ሀውስ ዛሬ በሰጠው መግለጫ ኦባማና ኦላንድ በተጨማሪ የትብብር ስምምነት ላይም ይወያያሉ። ይህም ውይይት ሶሪያና ኢራቅ ውስጥ በሚገኙ የእስላማዊ መንግስት ስትራቴጂካዊ ኢላማዎች ላይ የሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት አካል እንደሆነም ተመልክቷል። ፈረንሳይ ሰፊና የተጠናከረ የአየር ጥቃት ለማካሄድ ያወጣችውን እቅድ ዩናይትድ ስቴትስ እንደምትደግፈው የዋይት ሀውሱ ቃል አቀባይ ጆ ኤርነስት አመልክተዋል። ብራስልስ ቤልጂክ ውስጥ የሚገኙ ትምህርት ቤቶችና የባቡር ጣቢያዎች ዛሬ ማክሰኞ ዝግ ሆነው እንደሚውሉ ተገለጠ። እርምጃው ባለሥልጣናት እንደ አውሮፓ አቆጣጠር ባለፈው ህዳር 13 ቀን ፈረንሳይ ዋና ከተማ ፓሪስ ውስጥ ለደረሰው ጥቃት ቀንደኛ መሪ የሆነውን አሸባሪ ለማግኘት ፍለጋ ላይ በመሆናቸው ነው ተብሏል። የቤልጂኩ ጠቅላይ ሚኒስትር ቻርልስ ሚሼል ትናንት ሰኞ ሲናገሩ ጥቃት ለመፈጸም ሌላ ዛቻና ማስፈራሪያ በመኖሩ ዋና ከተማዋ ቢያንስ እስከ ቀጣዩ ሳምንት ድረስ ከፍ ባለ የጥንቃቄ ደረጃ ውስጥ ትቆያለች ብለዋል። አክለውም አገሪቱ ወደ ሰላማዊ ሁኔታ እንድትመለስ ነገ ረቡዕ ሕፃናት ትምህርታቸውን፣ የባቡር አገልግሎቱም ስራውን ይጀምራሉ ብለዋል። ይህ በእንዲህ እንዳለ 130 ሰዎች በሞቱበት በፓሪሱ የሽብርተኞች ጥቃት ተጠርጣሪ የሆነው ሳሌህ አብደሰለም ያለበትን በማፈላለግ የሞሮኮ ባለሥልጣናት እገዛ ወይም ትብብር እንዲያደርጉ በቤልጂግ ባለሥልጣናት መጠየቃቸውን አስታውቋል። ዜናው አበቃ።
አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ ሰፋ ባለው መደበኛው ስርጭታችን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አሁን ወደ ቀዳሚው የምሽቱ አብይ ርዕስ ቀደም ብዬ በመግቢያው እንደጠቆምኩት ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን መዲናዬ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ሀገሮች ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይትድ ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት ባለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልዑክ ናቸው። ዩሉኩ ብሬት ማክጉርግ ከትላንት በስቲያ እሁድ ለሲቢኤስ ቴሌቪዥን ፌስ ዘ ኔሽን የተሰኘ ፕሮግራም በሰጡ ቃል ጸረ አይሲል ኃይሎቹ ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው ተዋጊዎችንም ገድለዋል ነው ያሉት። የአሜሪካ ድምፁ ቪክቶር ቤሪ ያጠናቀረውን ዘገባ ቆንጅታ ይዛ ቀርባለች።
ጉዳዩ ጥንቃቄ የሚሻ በመሆኑ ልዩ ኃይሎቹ በዚህ ቀን ይዘምታሉ የሚለው ዝርዝር ውስጥ አልገባም ያሉት መክሩክ ወደ 50 የሚጠጉ የልዩ ኦፕሬሽን ኃይሎች በአፋጣኝ ሰሜን ሶሪያ እንደሚደርሱ ነው የገለጹት። በቅርቡ እንደተገለጸውም የዘመቻቸው ዓላማ አይሲስን ለሚዋጉት የአረብ ሀገሮች ኃይሎች ስልጠና፣ ምክርና እገዛ ለመስጠት ነው። ጦሩ እዚያ የሚደርሰው የአረብ ሀገሮቹ ኃይሎች ከፍተኛ ስኬት እያገኙ ባሉበት በዚህ ወቅት ነው ብለዋል ልዩ ልዑኩ።
And they've taken back about 1,100 square kilometers just in the last 2 weeks. They've killed about 300 ISIL fighters.
ባለፉት ሁለት ሳምንታት ብቻ 1,100 ካሬ ኪሎ ሜትር ስፋት ያለው ግዛት ተቆጣጥረዋል። ወደ 300 የሚጠጉ የአይሲል ተዋጊዎችን ገለዋል። አብዛኛው አሸባሪ የሚፈለፈልበትን የራካን የአይሲል መዲና መነጠል ላይ ያተኮረ ዘመቻ ነው።
የውጊያው ግብ አይሲስ የያዛቸውን ግዛቶች ማስለቀቅ፣ መሪዎቹን እያሳደዱ መግደል፣ የገንዘብ ምንጫቸው መቁረጥ፣ ባዕዳን ተዋጊ የሚያገኙበትን ዓለም አቀፍ መረብ መሰባበር መሆኑን የዩናይትድ ስቴትሱ ልዩ ልዑክ አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ወር ባሳለፈው ውሳኔ አሸባሪው ቡድን ቱኒዥያ፣ ቱርክ፣ ቤይሩትና ፓሪስ ውስጥ ያደረሳቸውን ጥቃቶችና በግብጽ ሲናይ የሩሲያ የመንገደኞች አውሮፕላን ላይ ያደረሰውን አደጋ በዓለም አቀፍ ሰላምና ጸጥታ ካሁን ቀደም ከደረሱት ሁሉ የከፋ ስጋት ሲል የገለጸውን ላብነት ጠቅሰውታል። ፕሬዚደንት ባራክ ኦባማም በምስራቅ እስያ ሀገሮች ጉባኤ ላይ ለመሳተፍ ወደ ማሌዥያ ጉዞ ከመጀመራቸው አስቀድሞ በሰጡት ቃል በዩናይትድ ስቴትስ የሚመራው ህብረት አይሲልን ይደመስሰዋል ሲሉ ዝተዋል።
We are intensifying our strategy on all fronts. With local partners on the ground.
በቦታው ካሉ የአካባቢው አጋሮቻችን ጋር ሆነን በሁሉም ግንባሮች ስትራቴጂያችንን አጠናክረናል። ደህንነታችን ላይ አደጋ እንዳይደቅኑ ኢራቅና ሶሪያ ውስጥ አይሲልን ማጥቃታችንን፣ መሪዎቻቸውንና አዛዦቻቸውን ማጥፋታችንን እንቀጥላለን። ይህን አሸባሪ ቡድን እንደመሰሰዋለን።
በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴው አንጋፋ ዲሞክራት አባል የሆኑት ዳያን ፋይንስታይን ግን ለሲቢኤስ ፌስ ዘ ኔሽን ፕሮግራም በሰጡት ቃል የኦባማ አስተዳደር እየተከተለ ያለው መንገድ በቂ አይደለም ነው ያሉት።
I'm concerned that we don't have the time and we don't have years.
ጊዜ የለንም። የአመታት ጊዜ የለንም። የኔ ስጋት ያ ነው። አሁኑኑ ማፋፋም ነው ያለብን። ምክንያቱም አይስል የመንግስት ያህል ሆኗል። 30 ሺህ ተዋጊዎች አሉት። ሲቪላዊ መሰረተ ልማት ገንዘብ አለው። ወደ ሌሎች አገሮች እየተስፋፋ ነው። እጅግ በጣም ከባድ ችግር ፈጥረዋል። እንደሚመስለኝ በሌሎች አካባቢዎች አሉ። ከማን አንሼ ፉክክር የጀመሩ ሌሎች ያሸባሪ ድርጅቶችም አሉ። አይስል ግን ለየት ይላል። እጅግ በጣም ጠንካራ ነው። ስለዚህ መወሰድ ያለበትም በጣም ጠንካራ እርምጃ ነው።
ዩናይትድ ስቴትስ ሰፋ ያለ የልዩ ኦፕሬሽን ኃይል መላክ አለባት። ወደ ሰሜን ሶሪያ ጥቂት ኃይሎች መላኩ መፍትሄ አይሆንም ሲሉ ነው ሴኔተር ፋይንስታይን አክለው የተናገሩት። የዩናይትድ ስቴትሱ ልዩ ልዑክ መክረግን አሜሪካ መራሹ ጸረ አይሲል ህብረት ነውጠኛውን ቡድን ለመደምሰስ በገባው ቃል ዝግ አላለም በማለት ይከራከራሉ።
We've had to do some things over the last year to set the conditions for us to accelerate our efforts. So for example, just over the last few
weeks, እንቅስቃሴያችንን ማፋፋም እንድንችል የሚያስፈልጉ ስራዎችን መስራት ነበረብን። ለምሳሌ ባለፉት ሁለት ሳምንታት ብቻ አይሲል በራካና በኢራቅ ሙሱል መካከለ የነበረውን ዋና የአቅርቦት መስመር ለመቁረጥ ከኩርዶችና ከአረብ ኃይሎች ጋር ሆነን ኢራቅም ሶሪያም ውስጥ በአንድ ጊዜ ጥቃት አካሂደናል። በጣም የተዋጡ ዘመቻዎች ነበሩ። ወደ ሰሜን ሶሪያ የሚዘምተው ልዩ ኃይላችንም ተልእኮ በመሬቱ ላይ ያለው ኃይል ሰፋ ብሎ ተደራጅቶ ወደ ራካ እንዲገሰግስ ማድረግ ነው። ያን ከስድስት ወር በፊት ልናደርገው አንችልም ነበር። አሁን ሁኔታው ተመቻችቷል።
የምንከተለው ስልት አሉ የዩናይትድ ስቴትሱ ልዩ ልዑክ፣ አይሲልን እዛው ያለበት ኢራቅና ሶሪያ ውስጥ ከቱርክ የሚገናኝበትን ከራካ ወደ ሞሱል መግቢያውን መስመር ቆርጠን አንገቱን ንቅ ማድረግ ነው። የኢራቅ ኃይሎች የሰሜኗን አንባር ከተማም እንዲነጥቁት እናደርጋለን። ከውጪ ተዋጊ እየመለመለ የሚያስገባበትን ዓለም አቀፍ መረብ ለመቆራረጥ ጠንካራ ዓለም አቀፍ ትብብር ለመመስረት እቅድ ያለ መሆኑንም አስታውቀዋል።
አድማጮች፣ አሁን ወደ ምሽቱ ቅንብሮች ነው የምናልፈው። ቀዳሚው ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም ሁለተኛ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታትም በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። ሳምንት ልባት ካደረግንበት አንድ ነጥብ እንነሳ። ዶክተር ወርቃየሁ፣ እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለው? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ?
በትክክል አሉ። መልኩት አይናችን እይታ ስራው በጣም ኃይልን ጥያቄ ነው። በርከት ያለ ደም ዝውውር ስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን የሚሆነው ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ፣ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን። ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ በዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችላል። ይሄኛው ብዙም አሳሳቢ አይደለም፣ በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደመጣት ላይ በርከት ባለግን አናየውም። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱ ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው የቀነሰ መጣና ድንገተኛ የሆነ አይን መንሸዋረር፣ አንድ ነገር ሁለት ሆኖ መታየት፣ የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻል ሊኖር ይችላል። ይሄም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬትናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ። ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው። ከዚሁም ጋር በተያያዘ እንዳውም በአሁን ጊዜ በምዕራቡ ዓለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መጥቷል። ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው እኛውም ሀገር ቢሆን እንደዚሁ ነው። እንደው ሌሎቹ የከፉ ችግሮች ስላሉን ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም የጨመረ በመምጣቱ እይታን የመቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ በዲያቤቲክ ሬቲኖፓቲ ምክንያት እና ይህ የዲያቤቲክ ሬቲኖፓቲ ሶስት አይነት ባህሪዎች አሉት ከአመጣጦ ስናይ። አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬቲኖፓቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ በሄደ ቁጥር እይታ ላይ በሚፈጥረው ሁኔታ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም። ይሆናል በማንኛውም ደረጃ ላይ ባለ ስኳር ላይ ይሄ ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ ደግሞ? ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም ጥቂቷ ናት እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታ የመቀነስ ነገር ያመጣል። ሶስተኛው እና የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነው ወይም እንደውጭ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ መጣል። እነዚህም እንደው በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትና ውስጥ ያለ ቪትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ቪትረስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ እይታን እንዲጎዳ የማድረግ ደም ወደ ሬትና እንደሚደርሰው እያነሰ የመሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ሰዎች እንዲያድጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካራቸውም እየደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ተጓዳኝ ችግሮች ይዞ ይመጣሉ። ና
የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ሁሉ ይችላል።
ደፍነትሊ በጣም ያ ነው እንደውም ዋናው ነገር። የአድቫንስ ባረገ ጊዜ ትልቁ ችግር ደም መፍሰስ ነው ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለሕክምናም ውስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል። በአጠቃላይ ይህን ይመስላሉ አይን ለሚያመጣቸው ችግሮች።
መልካም ዶክተር ሩቃየሁ፣ አሁንም በርከት ያሉ ጭብጦችን ነው ያዛምዱልን። አድማጮች በተለይ ይህን ጥያቄ ያነሱትና ሌሎች በዚህ ሰዓት ፕሮግራማችን የሚከታተሉ የስኳር ህመም ያለው ሰው በቤት ውስጥ ይኑር ወይ ራሳቸው የህመሙ ተጠቂ ይሁኑ፣ የአይን ጤንነትን በምን መልኩ መጠበቅ፣ የትኞቹ ሊያሳስቡ ይችላሉ የሚለውን ነው እየተመለከት ነው። ለሚቀጥለው ፕሮግራማችን ሁለት ጭብጦች የዛሬውን ልቋጭ። አንደኛ አስቀድሞ የሚታዩ ህመም ምልክቶች አሉ ወይ? አንዳንድ ጊዜ ምንም ምልክት ሳይታይ አይን የከፋ ጉዳት ደርሶበት የሚገኝበት ሁኔታ አለና የትኞቹን ሁኔታዎች ስኳር ህሙማን አይናቸው ለችግር ተጋልጦ ይሆናል በሚል ጥንቃቄ ሊያደርጉ ከወዲሁ ሊጠብቁ ይችላሉ? ሳያውቁስ የሚሆንበት ሁኔታ አለ ወይ? የተለየ የምርመራ አይነትስ ማድረግ ይገባቸው ይሆን ወይ? እንግዲህ ከህክምና አማራጮች ድረስ በሚቀጥሉት ተከታታይ ፕሮግራሞቻችን የምንመለከታቸውን ነጥቦች ለማስተዋወቅ ያህል ዶክተር ወርቃየሁ ከበደ ልዩ የአይን ህክምና አማካሪ ሐኪም ለጊዜው አመሰግናለሁ። ለዛሬው መልሰን እንደምናገኘው ተስፋ አደርጋለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ። ሰላም አለይኩም።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አሁን የመጨረሻው ቅንብር ጤና። ዓለም በመጪዎቹ 15 ዓመታት ውስጥ ቲቢን ለመፈጸም የሚያስችል እቅድ ይዛለች ይላል የጤና ፕሮግራም በመንደርደሪያው። የዓለም የጤና ድርጅት በወዲያኛው ሳምንት ውስጥ አዲስ አበባ ላይ በጠራው ዓለም አቀፍ ጉባኤ በዘላቂ ልማት ግቦች የታቀፈውን ይህን ኢላማ ለመምታት ማኅበረሰቦችንና እስካሁን በጸረ ቲቢ ዘመቻ ላይ ያልተሳተፉ መንግሥታዊ ያልሆኑ ድርጅቶችን ማሳተፍ በሚቻልበት ሁኔታ ላይም መክሯል። ሰሎሞን አባተ በዓለም ጤና ድርጅት የኤች አይ ቪ እና የቲቢ ማኅበረሰባዊ ተሳትፎ መምሪያ ኃላፊ ዶክተር ኃይለ ኢየሱስ ጌታሁንን አነጋግሮ ተከታዩን አቀናብሯል።
አዲስ አበባ አንድ ያዘጋጀነው ዓለም አቀፍ ስብሰባ ነበረ። እንደምታውቀው ምዕተ ዓመቱ ካለቀ በኋላ የሚተገበረው አዲሱ የዓለም የሳምባ ነቀርሳ ፕላን
በድህረ ሚሌኒየም የልማት ግቦች የታቀፈው ማለት ነው ወይም የልማት
እዛ ውስጥ የገባው WHO የሰራው ፕላን ከዓለም መንግስታዊ ካልሆኑ ድርጅቶች እና እንደዚሁም ደግሞ በኮሚኒቲ አካባቢ ከሚሰሩ ድርጅቶች ጋር ከWHO ጋር እና ከመንግስታት ጋር በመተባበር እንዴት አድርገው መተግበር ይችላሉ የሚለውን ለመወያየት የጥቂት ቀናት ስብሰባ አድርገን እሱን አጠናቀን ነው።
ምን ላይ ደረሳችሁ ታዲያ በውይይታችሁ ላይ? ምንድን ናቸው ዋና ዋናዎቹ ነጥቦች ያነሳችኋቸው?
እንግዲህ ዋና ዋናዎቹ ነጥቦች ምንድን ነው? የድህረ ምዕተ ዓመቱ ግብ እንዲሳካ ዋናው ዓላማው ደግሞ ሳምባ ነቀርሳን መፈጸም ስለሆነ
እንዲያበቃ
ኤንዲንግ ዘ ኤፒደሚክ ነው የምንለው። እሱ እንዲያበቃ ስለሆነ ያንን ለማድረግ እስከዛሬ ድረስ እናደርግ እንደነበረው በጤና ጣቢያዎች ወይንም በመንግስታት ብቻ ተመስርቶ ያንን መፈጸም ስለማይቻል ከዚህ የበለጠ በጣም የተደራጀና አዲስ አይነት አካሄድ ያለው አሰራር ማድረግ እንደሚገባ፣ ለዚህም ደግሞ በተለይ ወደ ቤቶች ወደ መንደሮች ወደ ቀዮ አካባቢ በሽተኞች ባሉበት እየተደረሰ በሽተኞች አስቀድመው ወደ ጤና አገልግሎት ሄደው እንዲመረመሩና እንዲታከሙ ለማድረግ በተለያየ አይነት አወቃቀር የተደራጁ መንግስታዊ ያልሆኑ ድርጅቶች ከመንደርተኞች ከኮሚኒቲ ሰዎች ጋር አብረው የሚሰሩ እንዲንቀሳቀሱ የሚያደርግ አንድ መርሃ ግብር ነድፈናል። ያንን መርሃ ግብር ደግሞ ለመፈጸም ትልቁ መንግስታት የጤና ጥበቃ ሚኒስትሮች የፕሮግራሞች እና እንደዚሁም ደግሞ ገንዘብ ድጋፍ የሚሰጡ ድርጅቶች ሁሉ እሱን እንዲደግፉት አንድ አይነት ቃል የተገባበት ሁኔታ ነው የነበረው።
ዶክተር ኃይለ ኢየሱስ፣ ለአድማጮቻችንም ወደፊትም እናንተ እየሰራችኋቸው ባሉ እንቅስቃሴዎችም ውስጥ እየተሳተፈ ላለው ህዝብ ግልጽ እንዲሆን ይሄ ኤንዲንግ ቲቢ ያላችሁት ነገር በአማርኛው ማቆም ወይም ማጥፋት ከሚሉት ሁለት የተለያየ ግንዛቤ ያላቸው ሀሳቦች ጋር ከየትኛው ጋር ነው የሚሄደው?
እንግዲህ ማቆም የሚለው ስቶፒንግ የሚለው ነው። ስቶፒንግ ዘ ቲቪ ኤፒደሚክ እስከ 2015 እስከ ምዕተ ዓመቱ መግቢያ ድረስ የነበረው ነው።
እስካሁን ማለት ነው፣ እስከ ዘንድሮ ዓመት
እስካሁን። አዎ አዎ። ስለዚህ ማቆም የሚለው ትርጓሜ ሊሆን አይችልም። ኤንዲንግ ግን ምንድን ነው? ማጥፋት አይደለም። ኤንዲንግ በሽታው ህዝብን የማያስጨንቅ ህዝብን የማይረብሽ የሚሆንበት ደረጃ ላይ እንዲደርስ ማለት ነው። አሁን ያለው የዓለም አቀፍ ፕላኑ ምንድን ነው? አሁን ካለው ሁኔታ እስከ 90% የሚሞተው ቁጥር እስከ 80% ደግሞ የሚነሳው ቁጥር እንዲቀንስ ማድረግ ነው። ይሄ 100% ቢሆን ማጥፋት ነው እንለዋለን። ግን 80% እና 90% ለመድረስ ስለሆነ የምንአልመው ያንን ደግሞ ለማድረግ ወደ መፈጸም የሚያስኬድ መንገድ ነው እንጂ
እርስዎ በዚሁ በአዲስ አበባው ስብሰባ ላይ ባደረጉት ንግግር ኢፍ ዊ አር ቱ ኤንድ ዘ ኤፒደሚክ ዋንስ ኤንድ ፎር ኦል ብለዋል። እና ይሄ ዋንስ ኤንድ ፎር ኦል የሚለው ሐሳብ የማጥፋት አይነት ግንዛቤ እንዳለው በሚል ነበር ያነሳውሎት ይሄን ጥያቄ።
እንግዲህ ምን መሰለ፣ እንግዲህ የዚህ የማህበረሰብ ጤና የምንሰራ ሰዎች ብዙ ጊዜ የምናየው አብዛኛውን ነገር መቆጣጠር የሚቻልበትን እቅዶች ነው የምናልመው። ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ በአመት የሚገመተው ቁጥር 100,000 ህዝብ ነዋሪ 200 የቲቢ በሽተኛ በየአመቱ ይኖራል ብለን ነው የምንገምተው። ይሄ ቁጥር በምዕተ ዓመቱ ማግቢያ በምናስብበት ጊዜ ይሄንን ቁጥር በ80% ለመቀነስ ነው። ይሄን ወደ 80% ደግሞ ስንቀንሰው አሁን ስልቱን ብንሰራው ምናልባት 20 ወይም 25 በ100,000 ህዝብ ነው የሚሆነው። ስለዚህ 200 የነበረው ወደ 25 በሚወርድበት ጊዜ የሚያስፈልጉ እንቅስቃሴዎች የሚያስፈልጉ ጥረቶች ሁሉ እንደ ሁኔታው ሊቀንሱ ይችላሉ። ስለዚህ የማህበረሰብ ጤና አስቸጋሪ ሁኔታ ሊሆን አይችልም ማለት ነው። ያ ነው አላማው።
ከ2012 ዓ.ም ጀምሮ ከ3 ዓመታት በፊት ኢንጌጅ ቲቢ የሚባል ፕሮግራም በ5 የአፍሪካ ሀገሮች ውስጥ እንደጀመራችሁ ተገልጿል። እና አንዷ ኢትዮጵያ ነች። ሌሎቹ 4 የአፍሪካ ሀገሮች እነማን ናቸው? ኢንጌጅ ቲቪ ምንድን ነው? ለምንስ እነዚህ 5 ሀገሮች ተመረጡ?
እንግዲህ ኢንጌጅ ቲቪ ብለን የፈጠርነው አንድ አካሄድ ነው። እንደተባለው ይሄን ወደ ድህረ ምዕተ ዓለሙ ያለውን ፖሊሲ ከማውጣታችን በፊት ሁኔታዎች ይሰራሉ አይሰሩም የሚለውን ለማየት በ2010 WHO ስብሰባ ጠርቶ ነበረ፣ እንደ አውሮፓውያን አቆጣጠር ማለት ነው።
የዛሬ 5 ዓመት ማለት ነው።
አይ የዛሬ 5 ዓመት እና በዛን ጊዜ የነበረው ምንድን ነው? WHO ትልቅ ሮል መጫወት ይችላል፣ በተለይም ደግሞ ከመንግስታትና መንግስታዊ ካልሆኑ ድርጅቶች መካከል ሁኔታዎችን በማበረታታት ፋሲሊቴት በማድረግ ስራ መስራት ይችላል በሚል መንግስት ያልሆኑ ድርጅቶች WHO መመሪያ እንዲያወጣ፣ እንደዚሁም ደግሞ ፕሮጀክቶች አቋቁሞ ይሄ አካሄድ ይሰራል አይሰራም የሚለውን እንዲገመግም ጠይቀውት ነበር እና በዛ መሰረት እነኝን ኢንጌጅ ቲቪ የተባለውን አፕሮች ዋናው ዓላማው ከዚህ በፊት በቲቪ ላይ የማይሰሩ መንግስታዊ ያልሆኑ ድርጅቶች እንዲሰሩ ለማበረታታትና ድጋፍ ለመስጠት የተደራጀ ፕሮጀክት ነው። ያንን ደግሞ ለመስራት WHO እንደ አማካሪ ሆኖ በመንግስታት ብሔራዊ ፕሮግራሞችና መንግስታዊ ባልሆኑ ድርጅቶች መካከል ስልጣና በመስጠት ያቀም ግንባታ ድጋፍ በመስጠት እንደዚሁም ደግሞ ትክክለኛ የሆነ ሊኬት ወይም ሞኒቶሪንግ ኤንድ ኢቫሉዌሽን የምንለው ሲስተም
መለኪያው ማለት ነው
መለኪያው እንዲኖር በማድረግ እነኚህን አምስት ሀገሮች ኢትዮጵያን ጨምሮ መርጠን ከዚህ በፊት አምስቱ ሀገሮች ኢትዮጵያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኬንያ፣ ታንዛኒያና ሳውዝ አፍሪካ ናቸው እና እነኚህን አገሮች መርጠን እንደዚሁም ደግሞ ድጋፍ ከሚሰጡንም ድርጅቶች ድጋፍ አግኝተን ይሄ አሁን የተባለው ከዚህ በፊት በቲቪ ላይ የማይሰሩ ድርጅቶች ቲቪን አሁን መስራት ይችላሉ ወይ WHOs ይሄንን ሚና መጫወት ይችላሉ የሚለውን ነው ለመገምገም ነው አሁን ያደረግነው የሱን አሰስመንት ነው። በዛም መሰረት ነው እንግዲህ ወደ ድህረ መታመቱ እቅድ እንዲገባ የተደረገው።
እንግዲህ WHO በእነዚህ በመጪዎቹ 15 አመታት ውስጥ አካሄዳቸዋለሁ ያለው በጣም ግዙፍ ራዕይ ይመስለኛል። የማይታለም አይነት ነገር መስሎ ነው የሚታየው አሁን ካለንበት ሁኔታ ተነስተን ስንመለከት። በዛ ላይ በርካታ መድኃኒቶችን የለመደው የቲቪ አይነትም አንዱ ችግር ነው እንደዚሁ መተላለፉን ለማስቆም ከሚደረገው ጥረት አኳያ በእነዚህ በ15 ዓመታት ውስጥ እውን ይጨበጣል ይሄ ያሰባችሁት?
እንግዲህ ምን መሰለ ሰለሞን፣ ዋናው ነገር እቅድ ሲታቀድ ራቅ አርጎ ከፍ አርጎ አልሞ ማቀድ ጥሩ ነው። ምክንያቱም ጫፍ ላይ ባይደረስ ግማሽ ላይ መድረስ ይቻላል። ከዚህ በተጨማሪ ደግሞ ባለፉት 15 ዓመታት ያየነው ውጤት በተለይ ደግሞ ባለፉት 15 ዓመታት የተደረጉ ጥረቶች የተደረጉ ድጋፎች ሁሉ ተጠናክረው ቢቀጥሉ ተሻሽለው ቢቀጥሉ የበለጠ መስራት ይቻላል ከሚል ነው እና ልምዶችን አካብቶ እንደገና ደግሞ አዳዲስ ቴክኖሎጂዎችንም አሁን በተለይ ደግሞ ቲቪን እንደዚህ እንደተባለው ለመፈጸም ወደሚያስኬደው ለማብቃት ትክክለኛ የሆነ መድኃኒት መፈጠር አለበት፣ ክትባት መፈጠር አለበት። ያንን ደግሞ ለማድረግ የሚያስፈልገው ዋናው ነገር ምንድን ነው? ገንዘብ ነው። ያንን ገንዘብ በደንብ አድርጎ መስራት ከተቻለ ምርምሮች መስራት ከተቻሉ የማይፈጸምበት ሁኔታ የለም። እርግጥ እነኝን ደግሞ ማሟላት ካልተቻለ አይፈጸምም ማለት ነው። ስለዚህ ሁኔታው በተስፋ ሩቅ አልሞ መካከልም ላይ ቢሆን መድረስ ማለት ነው።
ሰማይ ለመንካት ዝለል፣ ቢያንስ ጣሪያውን ትነካለህ እንደማለት ማለት ነው
እንደማለት ነው።
ግን ያ ጣሪያ የት ጋር ነው ያለው ብለው ያስባሉ? ምን ያህል ድረስ ከፍ ያለ ነው? ምን ያህል ድረስ ለግባችሁ የቀረበ ይሆናል? እንደው 100 ከ100 አንደርስም ብትሉ ምን ያህል ትራመዳላችሁ? አለም ምን ያህል ይራመዳል? በአጠቃላይ
እንግዲህ አሁን ምን መሰል፣ አሁን ይሄ ቅድም ሲታቀድ ዝም ብሎ በባዶም የታቀደ አይደለም።
ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽት 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ፣ ፕሮግራሙን ከመራልን ንጉሡ ታምሬና ከስርጭት መሐንዲሱ ጋር በመሆን በዚሁ እንሰናበታለን። መልካም ምሽት።
This program has come to you from the Voice of America, Washington.